Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 3 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። በዛሬ ምሽት ካዝነላችሁ ፕሮግራሞች መሃል
አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። እኔ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው።
የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊኒ ሰማችሁት። ማህበሩ በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች እየሰጠ ስላለው ሰብአዊ ድጋፎች አነጋግረናቸዋል።
ዛሬ እንግዲህ አመጽኛው በህዋት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን እና ያጠቃውን ጥቃት በማውገዝ ነው የወጣውን።
በሐዋሳ ከተማ የተካሄደውንና ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ የሚቀኝ ዘገባም ይኖረናል። እንደምን አምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ተቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬው ዕለት የስድስተኛ ዓመት በስራ ዘመን ባካሄደው አራተኛ መደበኛ ስብሰባው ላይ ከፌዴራል ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት በቀረበው የውሳኔ ሀሳብ ላይ ተወያይቶ የ39 ሰዎችን ያለመከሰስ መብትን በመክፈፍ በሀሳብ ቁጥር 4/2013 ማጽደቁን ይፋ አድርጓል። ከኢፌድሪ ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት የተላከውን የውሳኔ ሀሳብ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ አቶ ጫላለሚ ሲሆኑ ጥያቄ የቀረበባቸው ግለሰቦችም በሀገር ክህደት፣ በህገ መንግስቱና በህገ መንግስታዊ ስርዓት ላይ በተደረገ ወንጀል፣ የጦር መሳሪያ ይዞ በማመጽ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል፣ የሀገር መከላከያ ኃይልን በመጉዳትና በሽብር ወንጀል ላይ በመሳተፍ እንዲሁም በዋና ሽብር አቅራቢነት መጠርጠራቸውን አቶ ለሚ ለምክር ቤቱ አብራርተዋል። ያለመከሰስ መብታቸው ከተነሱ አባላት መካከልም የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደ ስላሴ፣ አቶ አባይ ጸሐዬ፣ አምባሳደር ዶክተር አዲስ አለም ባሌማ፣ አቶ ጌታቸው ረዳ እንዳሉበትም ታውቋል። በተያያዘ ዜና በሶማሌ ክልል 11 ዞኖችና 6ቱ የከተማ አስተዳደሮች ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ተካሂዷል። የክልሉ አመራሮች ህወሓት ከሁሉም ብሔር ብሔረሰቦች በተለየ በሶማሌ ላይ የከፋ ግፍ ፈጽሟል ያሉ ሲሆን አሁንም የህወሓት አመራሮችን ለህግ ለማቅረብ የተጀመረውን ዘመቻ እንደግፋለን ብለዋል። በምስራቅ ሐረርጌ 3 ወረዳዎች ተመሳሳይ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋዎች ለመከላከያ ሰራዊቱ መበርከቱም ተሰምቷል። በተመሳሳይ በምስራቅ ሐረርጌ ዞን በጎሮጉቱ፣ ሜታና ጉርሱም ወረዳዎች የህወሓት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋዎችንም ለመከላከያ ስጦታ መቅረባቸውን የዞኑ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኑሬ መሐመድ ለአሜሪካ ድምጽ አስታውቋል። የደም ልገሳም እየተደረገ መሆኑን አቶ ኑሬ አክለው ገልጸዋል። ተመሳሳይ ሰልፎችም በሐዋሳ፣ ጅማ፣ አጋሮ፣ ሲዳማና በአፋር ሰመራ ተካሂደዋል። ዘገባውን ያደረሰን አዲስ ቸኮል ነው። የሊቢያ ተደራዳሪዎች በሀገሪቱ ለአስርት ዓመታት የዘለቀውን ብጥብጥ ለማስቆም በተያያዘው ንግግር በአንድ ዓመት ከመንፈቅ ጊዜ ውስጥ ምክርቤታዊና ፕሬዝዳንታዊ ምርጫ ለማካሄድ በወጣው እቅድ ላይ ተስማሙ። የተባበሩት መንግስታት ድርጅት የሊቢያ ተጠባባቂ ልዩ ተወካይ ስቴፋኒ ዊሊያምስ ስምምነቱን ትልቅ ስኬት ብለውታል። በዚህ ሳምንት ቱኒዚያ ውስጥ በተካሄደው ንግግር የተባበሩት መንግስታት ድርጅት 75 የሊቢያ ተወካዮችን አሰባስቧል። የውይይቱ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የሚመሰርት እቅድ ለማዘጋጀትም እየተሰናዱ መሆናቸው ተገልጿል። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ጆ ባይደን ለብዙ ዓመታት አማካሪያቸው የነበሩትን ሮን ክሌንን የዋይት ሀውስ ጽህፈት ቤት ሹማቸው እንዲሆኑ መርጠዋል። ሮን ክሌን ጆ ባይደን በፕሬዚዳንት ባራክ ኦባማ አስተዳደር ዘመን ምክትል ፕሬዚዳንት ሳሉ የጽህፈት ቤት ኃላፊያቸው ነበሩ። እንደ አውሮፓውያን አቆጣጠር በ2014 የኢቦላ ወረርሽኝ ጊዜም ፕሬዚዳንት ባራክ ኦባማ የዩናይትድ ስቴትስ የወረርሽኝ ምላሽ ኃላፊ ባለስልጣን አድርገዋቸው ነበር። ዩናይትድ ስቴትስ አሁንም ከፍተኛ ቁጥር ያለውን የኮሮና ቫይረስ ተጠቂዎች መመዝገቧን ቀጥላለች። ትላንት በአህጉሪቱ ዙሪያ ከ144,000 በላይ የቫይረሱ አዲስ ተጋላጮች ተገኝተዋል። በህዝብ ብዛት ትልቋ የሆነችው ካሊፎርኒያ ውስጥ የቫይረሱ ተያዦች ብዛት ወደ 1,000,000 እየተጠጋ ነው። በቴክሳስም ከትላንት በስቲያ ይሄ ቁጥር ከሚሊዮን ማለፉ ተሰምቷል። በተያያዘ ብራዚል ውስጥ በቻይና ሲኖቫክ ኩባንያ የተሰራው የኮቪድ-19 ክትባት ተቋርጦ የነበረው የሰው ላይ ሙከራ መቀጠሉም ተሰምቷል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ትቆይ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱ ቀዳሚ ዘገባ አድርገን ወዳሰናዳ ነው ዝግጅት እንለፍ። የኢትዮጵያ ቀይ መስቀል ማህበር በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች በመገኘት ሰብአዊ ድጋፎችን እየሰጠ መሆኑን አስታወቀ። ድጋፉን ይሰጥባቸው ከነበሩት ስፍራዎችና አንዳንዶቹ ይጠቀሙባቸው የነበሩ መኪናዎች በጥይት መደብደባቸውን የተናገሩት የማህበሩ ቃል አቀባይ ዶክተር ሰለሞን አሊ ዓለም አቀፍ አሰራሮች በሚፈቅዱት መሰረት ተግባራቱን መቀጠሉን ተናግረዋል። የማህበሩን ስራዎች የሚደግፉ አስተዋጽኦች ይደረጉ ዘንድም ጥሪ አቀርበዋል። ዶክተር ሰለሞን አሊ ቆይታቸውን ያደረጉት ከሀብታሙ ስዩም ጋር ነው። በቅድሚያ የኢትዮጵያ ቀይ መስቀል ማህበር በአሁኑ ሰዓት እያደረገ ያለውን ሰብአዊ ድጋፍ እንደሚከተሉ ያስረዳሉ።
ግጭቱ ባለበት አካባቢ በተለይም በሰሜን ጎንደር በኩል ወደ 10 አምቡላንሶችን በማሰማራት ወደ 20 የሚሆኑ በጎ ፈቃደኞቻችንን በማሰማራት ወደዚህ ወደ መተማ እና ዳንሻ አካባቢ ቅርቅር እነዚህ ቦታዎች ላይ በዚህ በግጭቱ ምክንያት የተጎዱ ወገኖች በሙሉ የመጀመሪያ ሕክምና እርዳታና የአምቡላንስ አገልግሎት እንሰጣለን። እዚህ አካባቢ ያሉ 1-4 ፕራይመሪ ሆስፒታሎች አሉ፣ ወደዛ እናደርሳለን ማለት ነው። አሁንም ምናልባት ለተጎዱ ወገኖቻችን ሆስፒታል ላሉ በዚህ አደጋ ለተጎዱ ልዩ ልዩ እርዳታዎችን ከዚህ ከአዲስ አበባ በማሰባሰብ ወደዛ ለመላክ በዝግጅት ላይ ነን። አንደኛው ይሄ ነው። እንደዚሁ በዛ አካባቢ እንግዲህ በትግራይ አዋሳኝ በኩል በሰሜን ወሎ በኩልም እንደዚሁ ወደ 5 የሚሆኑ አምቡላንስና የማህበሩን ሰርቪስ እንትኖች እና በጎ ፈቃደኞችን በማሰማራት ያው እዛ እንኳን ምንም ችግር የለም በአሁኑ ጊዜ ቅድመ ዝግጅት እያደረግን ነው። እንግዲህ ከአጋር ድርጅቶቻችን ጋር ከዓለም አቀፍ ቀይ መስቀል ኮሚቴ ጋርም በመሆን ምናልባት ወደፊትም የሚያስፈልጉ እንደ መድኃኒት እና ምግብ ነክ ያልሆኑ ነገሮችን ያው እንግዲህ እኛ ካለም የ8-10 ዓመታት ልምድ አስፈላጊ ቅድመ ዝግጅቶችን እናደርጋለን። እነዚህም ህብረተሰቡ እንዲያግዘን ሀብት እንዲሰጠንም ጥሪ በማድረግ ላይ
ዶክተር ሰለሞን፣ እንግዲህ በማህበራዊ መገናኛ ገጾች ላይ የተጻፈ ወይም የተቀመጠ አንድ መረጃ ነበረ። ይህንን የሰብአዊ አገልግሎት ለመስጠት በምታደርጉት ጥረት ውስጥ አንዳንድ ጊዜ መኪናዎቻችሁና ሰራተኞቻችሁ ኢላማ የሆኑ እንደሆነ የሚናገር ነገር አለ።
እንግዲህ እንደምታውቀው አልፎ አልፎ እንደነዚህ አይነት ግጭቶች ሲኖሩ ግጭቶችን ብቻ ሳይሆን ተፈጥሮ ችግሮችም ጎርፍም ሳትም ሌሎች ነገሮች ሲኖሩ አንዳንድ ጊዜ ያው እንግዲህ የተጎዱ ወገኖችን ብቻ ሳይሆን እኛም በጎ ፈቃደኞች ሰራተኞቻችን አንዳንድ ክሎች አልፎ አልፎ ያጋጥማሉ። እንግዲህ
ባለፉት ዓመታት። ስለዚህ አሁንም አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። በዛ አካባቢ አገልግሎት እየሰጠን ነው። እንግዲህ እኛ ቅድም እንደነገርኩ በጎ ፈቃደኞቻችን 24 ሰዓት በሙሉ የቆሰሉ ቢሆኑ የተጎዱ ወገኖችን እንዳልኩ ወደ እነዚህ ቦታዎች ሕክምና እያደረጉም የመጀመሪያ ሕክምና ያደርጋሉ። በዚህ አጋጣሚ እንግዲህ ያው የግጭት ሁኔታ ውስጥ ስላለው አልፎ እንደዚህ አይነት ነገሮች ያጋጥማሉ። ብዙም ጊዜ ባይሆን ከዚህ በፊት አንድ 2 ዓመት በፊትም እንደዚህ አጋጥሞናል በሌላ አካባቢ ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲኖሩ እንግዲህ ምንድን ነው የምናደርገው? በዘልማድ ግጭቶቹም ከመኖራቸው በፊት የኢትዮጵያ ቀይ መስቀል ማህበር ወይ ደግሞ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ንቅናቄ አምቡላንሶች በጀኔቫ ኮንቬንሽን አርማዎቻቸው ከለላ ይደረግላቸዋል። በጎ ፈቃደኞቻቸው አስፈላጊ የሆኑ ስራዎችን እንዲሰሩ በነፃነት እንዲሰሩ መንገዶች ሁሉ እንዲወጡ ላስከበርላቸው እናደርጋለን። እንደዚህ አይነት እንግዲህ እናወጣለን። ችግርም ሲፈጠር እንደዚህ አይነት ነገር ለሚመለከታቸው ወገኖች በሙሉ መልእክት እናስተላልፋለን። ምክንያቱም ሰብአዊ እንቅስቃሴውን የተጎዱ ወገኖችን ህይወት የመታደግ ዋና ስራችን ስለሆነ ሁሉም ወገኖች ያንን አውቀው ለበጎ ፈቃደኞቻችን ለአርማዎቻችን ከለላና መንገድ እንዲሰጡ እና ከአንዳንድ ጥቃቶችን እንዲታደጉ እናደርጋለን ማለት ነው።
ዶክተር ሰለሞን እንግዲህ ቀደም ብለው በአማራ ክልል በኩል በተለይ በጎንደርና በወሎ በኩል ሰብአዊ ድጋፍ የሚሰጡ የእናንተ ማህበር አባላትና መኪኖች እንደተሰማሩ ነግረውኛል። በትግራይ ክልል በኩልስ ምን አይነት ድጋፎችን ለማድረግ ታቅደዋል? የትግራይ ክልልን ድንበር አልፋችሁ ወይም በትግራይ ክልል በኩልም ተሻግራችሁ ድጋፍ የምትሰጡበትን ፈቃድ አግኝታችኋል ወይ? ትግራይ ክልል ውስጥ የሚንቀሳቀሰው ቅርንጫፋችሁስ መሰል ድጋፎችን ለመስጠት ምን ያክል ዝግጁ ነው? ምን ያክልስ የሚያሰራው አይነት ሁኔታ ተፈጥሮለታል?
እንግዲህ ያው እንደምታውቀው ከትግራይ ክልል ቅርንጫፍ አለ እዛ። የአምቡላንስና የበጎ ፈቃደኞችም አሉን። እንዲያውም በዚህ አጋጣሚ እንግዲህ በኢትዮጵያ ቀይ መስቀል ማህበር በሁሉም ሀገሪቱ ክፍሎች ከ500 በላይ ወደ 550 የሚሆኑ አምቡላንሶች አሉን። ወደ 200,000 የሚሆኑ በጎ ፈቃደኞች አሉ። ከዚህ ውስጥ 47,000-50,000 የሚሆኑ በጎ ፈቃደኞች የመጀመሪያ ሕክምና እርዳታና ስልጠና ተሰጥቷቸው ይንቀሳቀሱ ናቸው እና ትግራይ ውስጥም እንደዚሁ አሉ። ወደ 100 የሚሆኑ አምቡላንሶች አሉ፣ በጎ ፈቃደኞችም አሉ፣ ቅርንጫፍ ጽሕፈት ቤትም አለ። ግን አሁን ግንኙነት የለንም፣ ግንኙነት ተቋርጧል። ነገር ግን ያው እንደ አሰራር፣ እንደ ዝግጅት፣ እንደ ቅድመ ዝግጅት፣ እንደ መርሆች እዛ ያለው ቅርንጫፋችን እነዚህን አሁን የምንሰራቸውን አይነት በሰሜን ጎንደርም በወሎም በሌሎች አካባቢ በነገራችን ላይ እዛ ጉሊሶ ላይም ያው ከፓርትነሮች ጋር የሚያገኛቸው ወደ 200 የሚሆኑ ሰዎች የሚያገለግል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች ልከናል። ጉሊሶ ማለት ነው። እንደነዚህ አይነት ስራዎች የሚታወቁ ስራዎቻችን ናቸው። ግንኙነትም ባይኖረን በእንደዚህ አይነት ስራ ላይ ይሰማራል የሚል እምነት አለን። ዋና ገለልተኛ ስራዎችንም እንዲሰሩ እንግዲህ ያ መግለጫ እንግዲህ ሁሌ ለዛም ያገለግላል ማለት ነው፣ ተደራሽ ከሆነ እዛ ድረስ።
ዶክተር ሰለሞን የመጨረሻው ጥያቄ የእናንተን መሰል ተቋማት ተፈላጊውን ሰብአዊ ድጋፍ ለመስጠት አሁን እንግዲህ የጦርነት ጊዜ እንደመሆኑ መጠን በሁለቱም ወገኖች መካከል የተለያየ ሰብአዊ ጥፋት ሊደርስ ይችላል። በዚህ መካከል አልፋችሁ አስፈላጊውን ድጋፍና እርዳታ ለመስጠት ያመቻችሁ ዘንድ በተፋላሚዎቹ ወገንም ሊሆን ይችላል፣ በአጠቃላይ በዙሪያው ባለው ማህበረሰብ እንዲሁም ደግሞ በአጠቃላይ በኢትዮጵያውያን ዘንድ ሊኖር የሚገባው መንፈስ ምንድን ነው? ልታገኙት የሚገባው ድጋፍስ ምንድን ነው ብላችሁ ታስባላችሁ?
እንግዲህ ጥሩ ጥያቄ ነው። እንደምታውቀው ባለፉት 85 ዓመታት በነገራችን ላይ ኢትዮጵያ ቀይ መስቀል ማህበር ከ6.5 ሚሊዮን በላይ አባላት አሉት። 200,000 በጎ ፈቃደኞችም አሉት ብያለሁ። እነዚህ በሙሉ ሌሎች በጎ አድራጊ ድርጅቶችም ግለሰቦችም በሚሰጡን ቁሳዊም የገንዘብም የሞራልም ድጋፍ ነው በየአመቱ ከ2-3 ሚሊዮን ሰዎች ጋር የምንደርሰው እና በየአመቱም ወደ 600-700 ሚሊዮን ብር በማሰባሰብ መጠነ ሰፊ ስራዎችን ነው የምንሰራው እና ለዚህም የህብረተሰቡ ሁልጊዜ ቀይ መስቀልን እያገዘ አሁንም በኮቪድ ላይም ከፍተኛ እገዛ እያደረገ አንበጣን በመከላከል ላይ አሁንም ግጭቶች ባሉበት ሁኔታ እየሰራን ያለ ነው። ይሄ ስራችንን እንትን ብለን ቀጥለን እንሰራለን እና ይሄ ይታወቃል በህብረተሰቡ ዘንድ ኢትዮጵያ ቀይ መስቀል ማህበር ስራ እንቅስቃሴ ይታወቃልና ህብረተሰቡ አሁንም እንደነዚህ አይነት ችግሮች ሲኖሩ ኢትዮጵያ ህዝብ በባህሉም ታቃለህ በታሪኩም እንደነዚህ አይነት ችግሮች ዛሬም እንደምታየው ደም በመለገስ የሚዛዚያ ቢሮአችን እዚህ ስታዲየም አካባቢ ለተሰባ ስታዲየም አካባቢ ህብረተሰቡ ደም በመለገስ እንደነዚህ አይነት ችግሮችን ፈጥኖ ለመድረስ ያልተቆጠበ ድጋፍ ነው የሚያደርገው። ለቀይ መስቀልም በሌሎችም የሰብአዊ ድርጅቶች አሰራር ማለት ነው እና መንፈሱ በጣም ጥሩ ነው። እኛም እንግዲህ ለጦሩም ለፖሊስ ሰራዊቱም ቀደም ብለን እንግዲህ ስለ ጄኔቫ ኮንቬንሽን ስለ መርሆቻችን ስለ በጎ ፈቃደኞቻችን ነፃና ማን ነው ደህንነታቸው ተጠብቆ ስራ እንዲሰሩ የማድረግ ልዩ ልዩ ዝግጅቶችን ቅድመ ዝግጅቶችን ስንሰራ ነው የምናውቀው እና አሁን እንዲሁም በሰሜን ጎንደር ላይ የተመቱ መኪኖቻችንን ሰሜን ጎንደር ጋር ራሱ ቅርንጫፍ ጽሕፈት ቤቱ አንደኛ ወደኋላ ጠርቶ ስለነበረ መከላከያ ሰራዊታችን ያንን አስከብሮ ሰጥቷል ማለት ነው እና ይሄ እንደዚህ አይነት ይታወቃል። ቀይ መስቀል ሰብአዊ ድርጅት መሆኑ ስለሚታወቅ በዚህ አጋጣሚ አሁንም ይሄ ቀጥሎ ይሄዳል። እንደምታውቀው አንበጣ አለ፣ ኮቪድ አለ፣ ይሄ ግጭት አለ፣ ሌሎችም የተፈጥሮና ሰው ሰራሽ ችግሮች ይከሰታሉ እና እርዳታ እና እገዛ በየቅርንጫፎቻችን እንዲያደርግ በዚህ አጋጣሚ እንግዲህ ይችን መልዕክት እንድታስተላልፉልን ነው።
ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር የህዝብ ግንኙነት ኃላፊ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
ሁላችንም
ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሃሪክ ላይ ብትልኩልን ይደርሰናል። ወደ ቀጣዩ ዝግጅታችን እንለፍ። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። ጥቃቱን ከማውገዝ በተጨማሪም ለመከላከያ ሰራዊት ድጋፍ እንደሚያደርጉ ሰልፉ ላይ የተገኙ ተሳታፊዎች ገልጸዋል። በሰልፉ ላይ የተገኘው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ልኮልናል። ቀጥሎ ይቀርባል።
ዛሬ በሐዋሳ ከተማ የተካሄደውና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት ዓላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በህወሓት የተፈጸመውን ጥቃት ማውገዝና ጥቃቱን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ መደገፍ መሆኑ ተገልጧል።
ህግን የማስከበር ተግባርን እንደግፋለን፣ እናወግዛለን፣ ለሀገራችን ሰላም ዘመን
በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች የተገኙ ሲሆን ሲዳማዎች የወደዱትን በሚያወድሱበትና የጠሉትን በሚነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስርዓት ታጀበ ነበር። የሐዋሳ ከተማ ነዋሪ ወይዘሮ ዘውዲቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ቢደረግ ብሎ የሚያስቡትን ለቪኦኤ ተናግሯል።
ዛሬ እንግዲህ አመፀኛው ቡድን በህወሓት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን እና ያጠቀውን ጥቃት በማውገዝ ነው የወጣሁት። አላስፈላጊ የሆነ ነገር በመከላከያ ሰራዊታችን ላይ ስለሆነ እኔም ደግሞ ከመንግስት ጎን በመቆም መደረግ ያለበትን በሙሉ ለማድረግ ድጋፍ ለመስጠት እዚህ ቦታ የተገኘ።
በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትንም ሀሳብ አልቀበልም። ነገር ግን ወንጀለኞችን ለመያዝ በሚደረገው ሂደት ውስጥ ንጹሐን ሰለባ መሆን የለባቸውም ብዬ አምናለሁኝ ብለዋል።
የተወጋችው ኢትዮጵያ ነች። ጉዳት የደረሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት የኢትዮጵያ ህልውና ነው የተነካው እና መደራደሩ ጥሩ ሆኖ ሳለ፣ ነገር ግን አሁንም ቢሆን ወደ መደራደር ተመለስን ማለት እነዚህ ሰዎች አሁንም መሽገው ባሉበት ህዝባችንን ሊያጠቁ ስለሚችሉ አሁንም ማድረግ ያለበት መንግስት ለይቶ መውጣት እስከ መጨረሻው የህወሓትን የመጨረሻውን ደረጃ ወይንም አላስፈላጊ የሆኑ ነገሮችን
መጣል እስኪችሉ መርዙ እስኪወጣ መስራት አለበት።
ከሰልፈኞቹ መካከል አቶ ሽታይኪያም አገር በሁለት መንግስት አይመራም ሲሉ ተናግረዋል።
ኢትዮጵያ መንግስት እየወሰደ ያለው እርምጃ አግባብና ተገቢ ነው እላለን። በአሁኑ ጊዜ በውይይት መፈታት ሲገባ ወደ ጦርነት የገባው የህወሓት ቡድን ትክክል አይደለም። ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው የሚለው መንግስት ትክክል ነው ያልኩት አሁን መንግስት ዲሞክራሲ አለ በሀገራችን። ተወያይተን መፍታት ሲገባን ወደ ጦርነት መግባት የለባቸው መወያየት አለባቸው። በየጠረጴዛ ዙሪያ ተወያይቶ መፍታት ሲገባቸው ወደ ጦርነት መግባት እና ለህግ አልገዛ ማለቱ አግባብ አይደለም የምለው ነው አቋም ያለኝ።
አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለውና ህዝቡን ያሳዘነ ድርጊት መሆኑን የተናገረው ደግሞ አቶ አዳን አሸናፊ ናቸው። ከራስ ወገን እንደዚህ አይነት የጥቃት ዜና መስማት ያማል ነው ያሉት።
ሀገራችን እየጠበቀ ረጅም ዓመታት የቆየ ሰራዊት ላይ የተደረገው ህገወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ ያው ሲዳማ ብሔራዊ ክልላዊ መንግስት ህዝብ እንደ ህዝብ ዛሬ በነቅስ ወጥቶ ይህንን ተግባር ያወገዘ ያለበት አግባብ ነው ያለው። ስለዚህ ድርጊቱ ተገቢ አይደለም።
ህወሓት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን። መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን። መስዋዕትነታችሁ ለሀገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም። ሀገራችን ኢትዮጵያ በእናጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የሲዳማ ክልል ፕሬዚዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች፣ የማትፈርስ ጠንካራ ሉዓላዊት ሀገር ነች ብሏል። ይሁን እንጂ ከማህፀኗ የወጡ ልጆች ነገር ግን በእኩይ ተግባር ያደጉ ጉዳት አድርሶባታል ብሏል። አቶ ደስታ ጽንፈኛ ባሉት የህወሓት ቡድን ተገደን የገባንበት ህግን የማስከበር እርምጃ አገርና ህዝብን የማዳን ተግባር በመሆኑ ተጠናክሮ መቀጠል አለበት ነው ያሉት።
ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። የጀግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ህይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንዲደራደር ጥሪ የተጀመረው ህግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን።
የአፍሪካ ኩራት በሆነው የአገር መከላከያ ሰራዊት ላይ የሰብአዊ ድርጊት የተፈጸመው አሁንም ከሃዲና ጽንፈኛ ያሉት የህወሓት ቡድን ዳግም የዜጎችን ህይወት እንዳይቀጥፍና የህግ በላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል።
የዜጎች ህይወትም እንዳይቀጠፍ መንግስት ህግ የማስከበር ሰላማችንን ለማረጋገጥ የሚያደርገውን ዘመቻ የምንደግፍ ከመንግስታችን ጎን ቆመን ሰራዊታችን በሚያስፈልገው ሁሉ ለማጠናከር ዝግጁ መሆናችንን እገልጻለሁ።
በሐዋሳ ከተማ ተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት ተደረገ ሲሆን ያሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ፣ በአጋሮ፣ በበደሌ፣ በምስራቅ ሐረርጌ፣ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከ180 በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ጉዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንዳዲስ ለመጀመር እየታገሉ ነው። ብዙዎችም በየሙያቸው የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳ ብዙዎች ህይወታቸውን፣ አካላቸውንና ንብረታቸውን አጥተዋል። የብዙዎች መልክና ቁመናም ተቀይሯል። ከወደ ቤሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፈቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጂዎችን ገጽታ ለመመለስ የበጎ ፈቃድ ሕክምና አገልግሎት መጀመራቸው ተሰምቷል። ሀብታሙ ስዩም የኤኤፍፒን ዘገባ ያቀርብልናል።
ወራት በፊት በቤሩት በተፈጠረው አስቃቂ ፍንዳታ ሲያባ ከ180 ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ሕይወትን ለመቀጠል አካላዊና ስነ ልቦናዊ ጠባሳቸውን ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል።
እዚህ ጋር ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በ10 ቀን ውስጥ ድርቅ አለልኝ። ጆሮዬ ካንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደተቀጠቀጠ አይነት ስሜት ነው የሚሰማኝ።
ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም 70 ቦታ ተሰፍታለች።
ልጄ ነች ሆስፒታል የወሰደችኝ። ሆስፒታሉ ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር። እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር።
በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከእነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው።
ሆስፒታል ውስጥ ለሶስት ቀን አደርኩ። ሁኔታ ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ መስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን።
ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንደ አስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች።
እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከእኔ በላይ ትልልቅ ጠባሳ የደረሰባቸው ሕጻናት ልጆችን አይቻለኋ። እነዚህ ሕጻናት እጅግ አስከፊ የሆነ ጠባሳ ነው የደረሰባቸው። ገና ታዳጊዎች ናቸው እነሱ። ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ
ጆማና እድለኛ ናት። ፍንዳታው ከ6000 በሚልቁ ሰዎች ላይ አደጋ ደርሷል። ከእነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን። በፌስቡክ ገጻችን አት ቪኦኤ አማሃሪክ፣ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Chances grow standard. There ain't no hiding.
father of Christ.